Thank you, brethren, for that beautiful.
Not long ago, a single sister, I will call Molly,
came forward. ከስራ ወደ ቤት ስትመለስ የምድር ቤት ወለሉ 2 ኢንች ወይ 5 ሴንቲሜትር በመሆን ውሃ ተሸፍኖ አገኘችው። ወዲያው የፈሳሽ መስመሩን የምትጋራቸው ጎረቤቶች ከመጠየቅ በላይ ሆነ የልብስ እጣበት እንደ ሻወር እንድትጠቀም ተረዳች። ምክንያቱም ያገኘችው እጣቡ ውሃ ስለነበረ ነው። ጓደኛዋን እንድትጠጣ ጠራች። ሁለቱም ውሃውን ማድረቅና መወልወል ጀመሩ። ወዲያው የበሩ ጮኸ። ጓደኛዋ ጮብላ የቤተ አስተማሪዎችሽ ናቸው አለች። ሞሊ ሳቀች። የወሩ መጨረሻ ቀን ነው ብላ መለሰችለት። ግን የቤተ አስተማሪዎች እንዳልሆነ አረጋግጥላቸዋለሁ። ባዶ እግሯን በእርጥብ ሱሪ ጸጉሯ በመያዝ ወደ ላይ ሆና እና በጣም ዘመናዊ የሆነ የላስቲክ ጓንቶችን አድርጋ ሞሊ ወደ በሩ አቀናች። ነገር ግን የራሷ የአግርሞት አመጣት በአይኖቿ ፊት ካለው ገጽታ በላይ አስገራሚ አልነበረም። የቤተ አስተማሪዎቿ ነበሩ። በውሃ መግፊያው ልትመቻት ትቺ ነበር ብላ በኋላ ነገረቻ። ይህ የቤተ ምህርት ተአምር ነበር። ወንድሞችና በአጠቃላይ ጉባኤ ወቅት የሚያወሩት አይነት በማለት ቀጠለች። ነገር ግን ለመሳም ወይም መልወል ላቀበላችሁ እያመናታ ሳለው እንዲህ አሉ። ኦ ሞሊ፣ በጣም ይቅርታ በስራ ስለጠጠመሽ ይህንን መረበሽ አንችም፣ ሌላ ጊዜ እንመጣለን አሏት። እነሱም ሄዱ። ማን ነበር ብላ ጓደኛዋ ከምድር ቤቱ ጠየቀች። በእርግጥም ሦስቱ ነፋዮች እንዳልሆኑ በማለት ፈገግ ብዬ ፈልጌ ነበር ብላ ሞሊ አመነች። ነገር ግን ራሴን ገታሁ እና የቤተ አስተማሪዎቼ ናቸው አለች። ተስማሚ ጊዜ ስላልነበረ መስተላለፍ አልቻሉ። ወንድሞች፣ እንደ ቤተ ክርስቲያን ቀዳሚ የእርዳታ ምንጭ ስለተገለጸው የክህነት ኃላፊነት ባጭሩ እንመርምር። የወረቀት አቅርቦትን ለማዘጋጀትና ደግሞ ለማዘጋጀት ሙሉ ደግ መስዋዕት ሆነዋል። ያንን ለመበረታታት 1000 የሚሆን አነቃቂ ንግግሮች ተደርገዋል። በእርግጥም ርዕሱ ያነሳሳቸው ጸጸታዊ ጉዞዎች የትኛው የፍሬውድ የጉዞ ወክል አያዘጋጅም። ነገር ግን አሁንም በክህነት የቤተ ትምህርት ሁሉም በቤተ ክርስቲያን ለመጠቀም የተሰጠውን የጌታ ትእዛዝ ተቀባይነት ባለው መልኩ ለመወጣት እየታገል ነው። ከሚያጋጥሟቸው ችግሮች የቤተ ክርስቲያኑ ተለዋዋጭ የቦታ አቀማመጥ አባሎቻችን በ188 አገሮችና መደረጃዎች ውስጥ በሚገኙ ከ30 ሺህ አጥቢያ እና ቅርንጫፎች ተበትኖ በሚገኙበት ዝግ የትምህርት በሚለው ጎረቤቱን ከሚያስተምርበት የቀድሞ የቤተ ክርስቲያን ሂደት አሁን የወንድሞቻችንን እና የእህቶቻችንን ለመጎብኘት በበለጠ አስቸጋሪ ሆነዋል። በተጨማሪም በቤተ ክርስቲያኑ አብዛኛው አጥቢያ ውስጥ የቤተ ትምህርት ለማካሄድ ጥቂት የክህነት ተሸካሚዎች ብቻ ይገኛሉ። ያም ማገልገል የሚችሉት እስከ 18 ወይም 20 ቤተሰቦችን እንዲያገለግሉ ይተውላቸዋል። ረዥም ርቀት መጓዝ፣ የትራንስፖርቶች ውድ መሆንና አለመገኘት፣ እናም የመጨረሻው የየአካባቢው የቀንና የሳምንት የሥራ ሰዓት ተጨማሪ ችግሮች ሊሆኑ ይችላሉ። በዚህ ላይ ጨምረን ያን ግብዣ፣ የቤት ጉብኝት የማይፈቅዱ ባህላትና በአብዛኛው የዓለም አካባቢዎች ያለው የደህንነት ችግር ስናስብ እንዲህ የችግር ውስብስብነት ማየት እንጀምራለን። ወንድሞች፣ በዓለም በተሻለ ሁኔታ ሁሉ አሁን ማድረግ በሚቻለው ሁኔታዎች ውስጥ ወርሃዊ የቤት ለቤት ጉብኝት አሁንም በቤተ ክርስቲያኗ ለማድረግ የምትጥረው ተፈላጊ ነገር ነው። ነገር ግን ብዙ የዓለም ቦታዎች እንደያዝ ተፈላጊ ነገርን ማሳካት የማይቻል መሆኑን ማስተዋልና በእውነት ማከናወን የማይቻል ነገር እንዲያደርጉም ስንጠይቅ ወንድሞች ያለመቻል አይነት ስሜት እንዲሰማቸው ምክንያት ይሆነ። በተቀዳሚ ተቀመነ በ2001 ይህን የሚያነሳሳ ጽፎ ነበር። በአንዳንድ የቤተ ክርስቲያን ቦታዎች በቂ ቁጥር ያላቸው የክህነት ተሸካሚዎች ስለሌሉ እና በብዙ የአካባቢ ችግሮች አማካኝነት የቤት ለቤት ትምህርት በየወሩ ማካሄድ የማይቻል ነው። እንዲህ አይነት ሁኔታዎች ሲያጋጥማችሁ መሪዎች እያንዳንዱን አባል ለመጠበቅ እና ለማጠናከር ያላችሁን ግብአት ለመጠበቅ የተቻለችውን ማድረግ አለባችሁ።
Each member. Close quote. Brethren,
ወንድሞች በኔ አጥቢያ ወይም ቅርንጫፍ ይህን መሰል አስቸጋሪ ሁኔታዎች ቢያጋጥሙኝ የኔ የአሮናዊ ክህነት አጋሬና የኔ የቀዳሚ አመራር ምክርን አሁን የሃንድቡክ መመሪያ የሆነውን በዚህ መልኩ እንተገብራለን። መጀመሪያ ለማከናወን ምንም ያህል ብዙ ወራት ብፈጅ የእያንዳንዱ አባል ቤት ጉብኝ የምለውን የቅዱስ መጽሐፍ መመሪያ እንገፋበታለን። በምችለውና በመተባበር መልኩ የጊዜ መዋቅር በማዘጋጀት በዛ በጊዜ መዋቅር በመደራጀትና ባይበልጥም ለሚያስፈልጓቸው ለማድረግ የሚያስፈልገውን እና የማመታት ጊዜ ለመጠቀም ቅድሚያ እንሰጣለን። ሚስዮናዊና አስተማሪዎች ያሉት አዲስ ሰዎች በቅርብ የተጠመቁትን የታመሙትን ብቸኛ የሆኑትን ንቁ ተሳታፊ የሌላቸውን እና በቤታቸው አሁንም ልጆች ያላቸው የብቸኛ ወላጅ ቤተሰቦችን እና መሳሰሉትን መጠበቅ ሁሉንም ቤቶች በመጎብኘት የጊዜ መዋቅርታችን ስንሰራበት በማሳካት ጥቂት ሳምንታትን ሊወስድ ይችላል። ጊዜ ያዘጋጀውን የትኛውንም ግብአቶች በመጠቀም ግለሰቦችንና ቤተሰቦችን በሌላ የመገናኛ መጠበቅ አልብ ስለ ነፍሳቸው ደህንነት አንዱ ሌላውን ያናገራል። በተጨማሪም የስልክ ጥሪዎችን እናደርጋለን። የኢንተርኔትና የስልክ መልእክት እናስተላልፋለን። ካሉን ከብዙዎቹ የማህበራዊ አጠቃላይ ጉባኤ ንግግር አንድ መስመር ወይም lds.org ከሚገኘው የተትረፈረፈ መረጃዎችን የሞርሞን መልእክት እናስተላልፋለን። በቀዳሚ አመራራት አነጋገር በሚያጋጥሙን ሁኔታዎች ውስጥ ያሉንን ግብአቶች በመጠቀም የምንችለውን እናደርግ።
We would do the best we could in the circumstances we faced with the resources available to us. Brethren,
ወንድሞች በዛሬው ምሽት የማደርገው ተማጽኖ ስለቤት ለቤት የትምህርት ያላችሁን እይታ ከፍ እንድታደርጉ ነው። እባካችሁ በድስ በተሻለ መንገዶች ለጌታ ልጆች እንደ መልእክተኛ ራሳችሁን እንድታሳዩ ነው። ያም ማለት እንደ ሙሴ ሕግ ልክ የወሩ መጨረሻ ላይ በችኮላ ቤተሰብ ቀድሞ ካነበቡት የቤተ ክርስቲያን መጽሔት ላይ መልእክት የምትተውትን ወጣ ያለውን ባህል ወደ ኋላ መተው ነው። በምትኩ ቀና የሆነ በወንጌል ላይ ባተኮረ መልኩ ለአባላት በማሰብ አንዱን በመጠበቅና በመንከባከብ እናደርጋለን። የመንፈሳዊና ጊዜያዊ ፍላጎቶቹን የሚያሟሉበት ወቅታዊ በመረዳ እንድትፈጽሙ ተስፋ እናደርጋለን። እንደ የቤት ለቤት አስተምህርት የሚቆጠረው አስመልክቶ የምታደርጋችሁ መልካም ነገሮች ሁሉ ይቆጠራሉ። ስለዚህ የሁሉንም ሀተታ አቅርቡ። በርግጥም የበለጠ ትምህርት ትርጉም ያለውም በወኪልነታችሁ ውስጥ ያለውን ምን ያህል እንዳበረከታችሁና መንከባከባችሁን ነው። ያም ደግሞ ከጊዜ መቁጠሪያ እና ከተለየ ቦታ እና ስለ ሰዎችን መውደዳችሁን ነው እና የተዛዛቱን ማሟላታችሁን ነው። ባለፈው ዓመት ግንቦት 30 ላይ ጓደኛዬ ትሮይ ረስል በአቅራቢያው ለሚገኙ የደረዘት ኢንዱስትሪ እቃውን ለመለገስ ከኋላ መጫኛ ያለት መኪናው ከገራጅ ውስጥ በዝግታ አወጣት። የኋለኛው ጎማ ጉብታ ላይ እንደወጣ ተሰማው። ከመጫኛ ላይ የሆነ እቃ ወድቋል ብሎ በማሰብ ስወጣ ያገኘው የዘጠኝ ዓመት ልጁ ኦስተን የድንጋይ ንጣፍ መንገድ ላይ ፊቱ ተዘግዝቆ ወድቆ ነበር። ጩኸቶቹ፣ የኮነት ቡራኬው፣ የሕክምና እርዳታ ቡድኑና የሆስፒታል ሠራተኞች በዚህ ሁኔታ አልተጠቀሙም። ኦስተን ሕይወቱ አለፈ። መተኛ ወይም ሰላም ማግኘት አልቻለም። ጥሩ መጽናናትን አልቻለም ነበር። መሸከም ከምችለው በላይ እንደነበረ እና መቀጠል እንደማይችል ተናገረ። ነገር ግን በዛ መራሪ ጊዜ ሶስት አዳኝ ኃይሎች መጡ። የመጀመሪያው የሰማይ አባታችን አፍቃሪና እርግጠኛ የሆነውን መንፈስ ቅዱስ ነበር። በመንፈስ ቅዱስ መኖር አማካኝነት ትሮይ ተጻጽኖ የሚያምርና ፍጹም ልጅን ስለመወጣት ሁሉንም ነገሮች እግዚአብሔር እንደሚያውቅ በፍቅርና በሹክሹክታ አስተማረው። ሁለተኛ ደግሞ ምስቱ ነበረች። ዲድራ ትሮይን በእጆቿ ይዛ እና በፍቅር እሷም ልጇን እንዳጣች በማስታወስ እና ባሏንም ማጣት እንደሌለባት በቁርጠኝነት አሳወቀችው። በዚህ ታሪክ ውስጥ ሦስተኛው ድንቅ የሆነው ጆን ማኒንግ ነው። የቤት ለቤት በየትኛው መዋቅር ውስጥ ታናሽ ጆንና የእሱ ጓደኛ የሆኑት ምን አይነት መልእክት እንዳስተላለፉ እና ኤክስፒሪየንሱ እንዴት እንደ ሪፖርት እንዳደረጉ አላወቅኩም። ባለፈው ጸደልክ ትሮይ ስል ትንሹን እሳት ኦስተንን እንዲያነሳ ራሱን ደግሞ ወንድም ማኒንግ ከመንገዱ አደጋ ከፍ እንዳደረገው ነው። መሆን እንዳደረግበ የቤት ለቤት አስተማሪዎች ወይም ጠባቂ ወይም በወንጌል ውስጥ ወንድሞች ጆን በቀላሉ የክህነት ድርሻውን ወሰደ እና ትሮይ ረስልን ጠበቀው። እንዲህ በማለት ጀመረ። ትሮይ ኦስተን ደግሞ እንድትቆም ይፈልጋል፣ የቅርንጫፍ ኳስ ሜዳ ላይ ጨምሮ። ስለዚህ ሁሌ ጠዋት ከ11 ሰዓት ከ15 ደቂቃ ላይ በዚህ ስለምገኝ ተዘጋጅ ብሎ ተነገረ። ስለዚህ ዲድራም ያንን እንደማልፈልግ አወቀች። ከዛም ቆይቶ ትሮይ እንዲህ አለኝ፣ መሄድ አልፈልግም ነበር፣ ምክንያቱም ሁሌ በነዛ ጠዋቶች ኦስተንን ይዤ ነበር የሚሄደው እና ትውስታዎቹ በጣም እንደሚያሙ አውቅ ነበር። ነገር ግን ጆን ግድ ነው አለ። ስለዚህ ከሄዱ ከዛ የመጀመሪያ ቀን በኋላ አወራን፣ ወይም እኔም አወራው፣ እናም ጆንም አዳመጠኝ። እኔ ወደ ቤተ ክርስቲያን እስክንደርስ ያለውን መንገድና ከዛ እስከምንደርስ ድረስ አወራን። አንዳንድ ጊዜ በመንገድ ላይ መኪና አቁመን በላስ ቬገስ ላይ ፀሐይ እስከምትወጣ እያወራን ነበር። መጀመሪያ ላይ በጣም ከባድ ነበር። ነገር ግን ከጊዜ በኋላ በሕይወቴ ዳግም ፀሐይ እስክትወጣ ድረስ እኔን በወደደኝና ባዳመጠኝ በጣም በዝቅተኛ ሜትር ከ88 ሴንቲሜትር ቁመት በላይ የቤተ ክርስቲያን እንኳን ተጫዋችና ማራኪ ያልሆነውን የዝላይ ውርወራ እናም አዳመጠኝ። እንደገና ፀሐይ ወደ ላይ እስከምትወጣ ድረስም አዳመጠኝ። የክህነት ወንድሞቼ፣ ስለዚህ የቤት ለቤት ትምህርት ወይም እንክብካቤ ወይም የግል የክህነት አገልግሎት ስናወራ ምንም ብቻላችሁ ጥረት እያወራ ነው ያለነው ይህንን ነው። እንደ ቤት ለቤት አስተማሪነታችሁ ለልጆቹ የእግዚአብሔር መልእክተኞች እንድትሆኑ እኛ እናንተም እንድትወዱ እንድትንከባከቧቸውና እንድምትጸልዩላቸው እናንተም የተመደቡላችሁን ሰዎች እንድትወዱ እና እኛም እንደምንወዳችሁ በየሁኔታችሁ ቀጣይነት ባላችሁ መንገዶች ይህንንም መንጋዎችን በመከባከብ ንቁ እንድትሆኑ ጸሎቴ ነው። እርሱ ምስር በሆነው በሁላችንም መልካም እረኛ በጌታ ኢየሱስ ክርስቶስ ስም አሜን።